ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርስ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። እንስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ጥቅምት 30 ቀን 2011 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በየሳምንቱ አርብ ከአድማጮች የደረሱንን ደብዳቤዎች የምናስተናግድበትን የደብዳቤዎች አምድ ፕሮግራም አቅርበን ክፍል አንድ ዝግጅታችን ይጠናቀቃል። አሁን ወደ ዜናው።
በዛሬው ዕለት በምዕራብ ጎንደር በመተማ ከተማ ታጣቂዎች በተሰበሰቡ ዜጎች ላይ በከፈቱት ተኩስ 9 መሞታቸውንና ቢያንስ 11 ሰዎች ቆስለው ወደ ገንዳ ውሃ ሆስፒታል የተወሰዱ መሆናቸው ታውቋል። ጥቃቱ የደረሰው በቅርቡ በከተማዋ ስለደረሰው ችግር ነዋሪዎቹ ተሰብስበው ውይይት በሚያካሂዱበት ወቅት ሲሆን ጥቃቱን የፈጸሙት ታጣቂዎች ማንነት እስካሁን አልታወቀም ተብሏል። በቤንሻንጉል ጉሙዝ ክልል የብሔር ግጭቶች እየተባባሱ መሄዳቸው ተነገረ። በቅርቡ በአካባቢው በተፈጠረ ግጭት ምክንያት ለህይወታቸው በመስጋት ሸሽተው ከአካባቢያቸው የተፈናቀሉ 167 ዜጎች በጎጃም ፍኖተ ሰላም ከተማ መምጣታቸው የከተማው አስተዳደር አስታውቋል። ተፈናቃዮቹ በከተማው በሚገኙ ሁለት የመሰብሰቢያ አዳራሾች የተጠለሉ መሆናቸውም ተነግሯል። ባለፉት አመታት በአብዲ ኢሬት በቁጥጥር ስር በነበሩት በሶማሌው ልዩ ፖሊስና ሂጎ በሚል ስም በሚጠሩት የሶማሌ ወጣት ቡድን አባላት አማካኝነት በርካታ ዜጎች መገደላቸው ይታወቃል። በኦሮሚያና በኢትዮጵያ ሶማሌ ድንበር አካባቢ 200 አስከሬኖችን ያዙ የጅምላ መቃብሮች የተገኙ መሆናቸውን ፖሊስ አስታውቋል። ፖሊስ ይህን የገለጸው አብዲ ኢሌና ተባባሪዎቹ ሐሙስ ጥቅምት 29 ቀን ፍርድ ቤት በቀረቡበት ወቅት በሰጠው መረጃ ነው። የሟቾቹ ማንነት እስካሁን ያልታወቀ መሆኑ የተገለጸ ሲሆን በአሁኑ ወቅት ምርመራ እየተካሄደበት እንደሆነም ተገልጿል። አንድ አመት ከስድስት ወር ብቻ ቀርቶታል የሚባለው ሀገራዊ ምርጫ በመጪው አመት ይካሄዳል ቢባልም እስካሁን ምንም ዝግጅት እንዳልተደረገ የምርጫ ቦርድ ባለስልጣኖች ገልጸዋል። ባለስልጣኖቹ በሰጡት ተጨማሪ ማብራሪያ እንደ አዲስ ይደራጃል የተባለው የምርጫ ቦርድ ያልተደራጀ መሆኑንና ይለወጣል የተባለው የምርጫ ህግም እስካሁን ያልተለወጠ መሆኑን ገልጸው እስካሁን የምርጫ ዝግጅት እንቅስቃሴ እንዳልተደረገ ተናግረዋል። የምርጫ ቦርድ አባላት በአዲስ እንደሚተኩም ቀደም ብሎ ያገዛዙ ባለስልጣኖች የተናገሩ ቢሆንም በየቦታው የተሰማሩ ከ120,000 በላይ የሚሆኑ የምርጫ አስፈጻሚዎች በወያኔ ካድሬዎች የተሞሉ እስከሆነ ድረስ ነጻና ፍትሃዊ ምርጫ ሊካሄድ አይችልም የሚሉ ወገኖች የምርጫው ተቋምም ሆነ ሌሎች መሰረታዊ ጉዳዮች ለውጥ ሊደረግባቸው የሚችለው ሁሉም የህብረተሰብ ክፍል በሚሳተፍበት የሽግግር ሂደት ብቻ ነው ይላሉ። በሚቀጥሉት ቀናት ሊከሰት ይችላል የተባለው ወቅቱን ያልጠበቀ ዝናብ በምርት ላይ ጉዳት ሊያደርስ የሚችል መሆኑን በመግለጽ አስፈላጊው እርምጃ እንዲወሰድ የእርሻ ሚኒስቴርና የሜትሮሎጂ ኤጀንሲ ተወካዮች በጋራ በሰጡት መግለጫ ገልጸዋል። ከህዳር ወር ጀምሮ እስከ ጥር ባለው ጊዜ ውስጥ ሰብል የሚሰበሰብበት ጊዜ በመሆኑ ዝናሙና ቅዝቃዜው ሰብሉን እንዳያበላሽ በአፋጣኝ መሰብሰብ እንደሚገባ ለአርሶ አደሮች ማሳሰቢያ ሰጥተዋል። የመከላከያ አባላት፣ ተማሪዎች፣ ሌሎች የህብረተሰብ ክፍሎች በእህል ማስተባበሩ ስራ ላይ ለአርሶ አደሮች እገዛ እንዲያደርጉም ጥሪ አስተላልፈዋል። የሻቢያው መሪ በዛሬው ቀን ጎንደር ከተማ ገብቷል። ቀደም ብሎ ያልተነገረ ቢሆንም የሶማሌው ፕሬዝዳንት መሐመድ አብዱላሂ ፋርማጆ በዚህ ዕለት ጎንደር ከተማ በመግባት ሶስቱ መሪዎች በአስመራ ላይ የጀመሩትን ውይይት ይቀጥላሉ ተብሏል። የሻቢያው መሪ ወደ አማራው አካባቢ ሄደው የአማራው ህዝብ ከወያኔ ለሚደርስበት ጫና የሞራል ድጋፍ ለመስጠት ነው የሚሉ ወገኖች የሶማሊያ ፕሬዝዳንት በውይይት ስም እንዲገኝ የተደረገው የሻቢያውን መሪ ዓላማ ለመሸፈን ነው ይላሉ። ሐሰተኛ የኗሪነት ፍቃድ፣ በሐሰተኛ የንግድ ፍቃድ፣ በሐሰተኛ የንግድ መተዳደሪያ ደንብ እንዲሁም በሐሰተኛ አድራሻ ደረሰኝ እየሰጡ ሲያጭበረብሩ የቆዩ 124 የንግድ ተቋሞች የተደረሰባቸው መሆኑ ተነገረ። እነዚህ ድርጅቶች ከ4 ቢሊዮን ብር በላይ ግብይት የፈጸሙ ሲሆን የገቢዎች ባለስልጣን ማግኘት የነበረበትን 3.1 ቢሊዮን ብር እንዲያጣ አድርገዋል ተብሏል። የሐሰት ድርጅቶች በተፈጸሙ የተሳተፉባቸው የንግድ መስኮች ከቀረጥ ነጻ የሆኑ ተሽከርካሪዎች፣ ብረታ ብረትና ሌሎች ዕቃዎች ወደ ሀገር ውስጥ በማስገባትና ከታለመላቸው ውጪ በመሸጥ ነው ተብሏል። ከጥቅምት 25 እስከ ጥቅምት 28 ባለው ጊዜ ውስጥ በምስራቅ ሐረርጌ ዞን ግራዋ ወረዳ ጅሩ በለኒ ቀበሌ ገበሬ ማህበር 40 የሳር ክዳን ቤቶች ከሰማይ በወረደ እሳት ተቃጥለዋል የሚል ዘገባ ከኗሪዎች ቢሰጥም ፖሊስ ጉዳዩን እየመረመረ መሆኑ ታውቋል። ከ6 ዓመት በፊት ተመሳሳይ ሁኔታ ተፈጥሮ የሐረማያ ዩኒቨርሲቲ መምህራንና ፖሊስ በጉዳዩ ላይ ምርመራ አካሄደው ውጤት ሳያገኙ መቅረታቸው ይታወቃል። ወንጀለኞች ጨለማን ተገን በማድረግ ያካሄዱት ጥቃት ነው የሚል ግምት በሰፊው ያለ ቢሆንም በኗሪው በኩል እየተሰጠ ያለው መረጃ ብዙዎችን አስገርሟል። ዜናው በዚያ በቃ።
የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ የተመሰረተበት 46ኛ ዓመት ክብረ በዓል ህዳር 8 ቀን 2011 ዓመተ ምህረት ወይም ኖቬምበር 17 2018 ዋሽንግተን ዲሲ ይከበራል። በየዓመቱ የድርጅቱን የመስረታ በዓል የምናከብረው ለሀገራችን አንድነትና ሉዓላዊነት እንዲሁም ለህዝብ መብትና ጥቅም መረጋገጥ ውድ ህይወታቸውን የከፈሉትን ሰማዕታት ለማስታወስና ለትግሉ ያለንን ቆራጥነት ለመግለጽ ነው። በበዓሉ ላይ የተለያዩ ዝግጅቶች እንደሚኖሩ እየገለጽ በቦታው ተገኝታችሁ የደስታችን ተካፋይ እንድትሆኑ በማክበር እናሳስባለን። አስታውሱ ኖቬምበር 17 ቀን 2018 ቅዳሜ ከ6 ፒኤም ጀምሮ ቀጠሯችሁ በ721 ስላይጎ አቬኒው ሲልቨር ስፕሪንግ ሜሪላንድ ይሆን። የዲሲ እና የአካባቢው የኢሃፓ ኮሚቴ ያሰንካል በትጣፋ በናቆትኔ በናቆትኔ የሃደረ ትጣ የናቲያ ፈትስክ የሄደ ተለማድ
ያገረ ባህል የክያንድ ሞት ያዳዲ ዘማዱ አይባለው ናፈቱ ረቃው ሲሄዱ
ድርጋቢዎች አምድ ይህ ፕሮግራም እናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። ዝግጅታችንን የምንጀምረው ደረጀ ተክሉ ከአዲስ አበባ በላኩልን መልእክት ይሆናል። ይድረስ ለፍኖተ ዴሞክራሲ ሬዲዮ አዘጋጆች እንዲሁም የፕሮግራሙ ተከታታዮች ለአድማጮች መድረክ ስለሰጣችሁን በጣም አመሰግናለሁ። ከሌሎች ፕሮግራሞች ባልተናነሰ የደብዳቤው አምድ ብዙ ትምህርታዊ ሆኖ አግኝቻለሁ። ፍኖተ ማንንም የውጭ መንግስት የማይረዳው ተቋም መሆኑ አቋሙን ጠብቆ እንዲጓዝ አድርጎታል። በዚህ መከተሉ በጣም አስፈላጊ ነው። በአሁኑ ጊዜ በተለይ አድርባዩና ዋሾው በፈለበት ጊዜ ሳይገለባበት ጽኑ አገራዊ አቋም ይዞ የህዝብን ድምጽ የሚያሰማ ሬዲዮ መኖሩ ያስደስታል። ኢቲቪ ተባለ ኢቢኤስ ሁሉም ያው የወያኔና የሹሞቹ አፈቀላጤዎች ናቸው። የሚንጫው ሚዲያ ደግሞ አጥፊ ተልእኮ ከተጋለጠ ጊዜ አልፏል። ብዙ ድረገጾች የግንቦቴዎችን ዋጋቢስነት በጊዜ ተረድተው ማጋለጣቸው ኢትዮጵያ የሚለው ወገን ቅስቀሳ ጥቅም እያስገኘ መሆኑን የሚያመለክት ነውና ደስ ሊላችሁም ይገባል። ድክመቶችን እያስወገዳችሁ ስራችሁን ጠንካራና ለሀገር ጠቃሚ በማድረግ እንደምትቀጥሉ ተስፋ አለን ሲሉ ደረጀ ተክሉ ከአዲስ አበባ ለታፒያቸውን አጠናቀዋል።
ውድ የፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች ሰላም እና ጤና ለእናንተ እንዲሆን የዘውትር ምኞቴ መሆኑን እገልጽላችኋለሁ። ኢትዮጵያ ዜጎቿ የሚጠበሱባትና የሚለበለቡባት የሲኦል መሬት መሆኗን መካድ የማይቻልና በተጨባጭ የሚታይ እውነት ነው። የአንድ አናሳ ቡድን ራሱን በብሔረሰብ አደራጅቶና ነክሶ ህልውናዋን እየተፈታተናት ይገኛል። የዘር ጭፍጨፋ አውድማ ሆና ለ27 ዓመታት ባሽታለች። የጥላቻ ፖለቲካ ህገ መንግስት ተብየውንና መንግስታዊ ተቋሞች ተገን እየተደረገ ሰፊ ዘመቻ ተከፍቶባታል። የቡድንና የግለሰቦች ርፊያ ተግባራት እንደ ወንጀል ሳይሆን እንደ ጀብት የሚነገርባትና የሚወደስባት ሀገር ነች። የዜግነት መብት እውቅና ተነፍጎታል። የዜጎች ሰብአዊ መብት በአደባባይ የሚጣስባት ታሪካቸው፣ ባህላቸው፣ እምነታቸው እንዲጎድፍ በትጋት በጠላቶቿ የሚሰራባት ሀገር መሆኗን የሚክዱ ወይም አላየንም አልሰማንም የሚሉ ካሉ በኢትዮጵያ ውድቀትና ኪሳራ ተጠቃሚ የሆኑት ወያኔዎች ወይም አገልጋዮቻቸው የሆኑ ጀሌዎቻቸው ናቸው ወይም ለነገው ጥቅማቸው ያጎበደዱና እያጎበደዱ ያሉ ናቸው። ጸረ ኢትዮጵያና ጸረ ህዝባ የሆነው ወያኔ በ1967 ዓ.ም ምረት በደደቢት በረሃ ሲጸነስ ትግሉ አላማና ግቡ አድርጎ የተነሳው ጨቋኝ አገዛዝን ሳይሆን የአማራውን ህዝብ እንደ ጠላት አድርጎ ነበር። ይህንን እውነተኛ ታሪክ ወያኔ ታገልለታለው ብሎ በቀረጸው ፕሮግራሙ ላይ ቁልጭ ብሎ ተቀምጧል። ድረ 1983 ዓመተ ምህረት የስልጣን ኮርቻውን በመሳሪያ ኃይል ከተቆጣጠረ በኋላ ነጻውጭነትና ወያኔነትን መቀየር አልቻለም። አላማውም ሆነ ግቡ ዛሬም ጸረ አማራ ነው። ይህንን የጥላቻ መርዘኛ ቅስቀሳውን በመላ ሀገሪቱ በሚገኙ ብሔረሰቦች መካከል እንዲናኝ በስፋት ሰርቷል። ከጠለምት ፍየል ውሃ ጀምሮ ከሁመራ የተዘረጋውን የጎንደር መሬት ድርሻን ያነሳል። የወሎ ራያ ህዝብ ጩኸትንም ልብ ይባል። የአፋር መሬት ዛሬም ከወያኔዎች እኩሽራ የተላቀቀ አይደለም። ወያኔ ኢትዮጵያን ለማተራመስና ሰላሟን ለመንሳት በመሬት ቅርምትና ዝርፊያ ላይ ብቻ ያነጣጠረ አልነበረም። ዛሬም አይደለም። በህዝቦች መካከል እየረጨው ያለው መርዘኛ የጥላቻ ፖለቲካው መላ ሀገሪቱን አላዳረሰም ማለት አይቻልም። አማራና ኦሮሞን፣ አማራና ትግራይን፣ የኦሮሞና የሶማሌ ህዝቦችን ለመለያየት ያልቆፈረው ጉድጓድ ያልፈነቀለው ቁጥቋጦ የለም። ታዲያ የወያኔን ጨቋኝ አገዛዝ ከስሩ መንግሎ ለመጣል የኢትዮጵያ ህዝብ በዝምታ አልተመለከተው። በመራር ትግል ውስጥ ገብቶ ታግሎታል። ደሙን አፍስሷል፣ አጥንቱን ከስክሷል። የፋሽስታዊ ደርግ በእናቶች፣ በወጣቶች፣ በአዛውንቶች ወዘተ ላይ የፈጸማቸው ፋሽስታዊና አረመኔያዊ ድርጊቶች በኢትዮጵያ ህዝብ ላይ ለሁለተኛ ጊዜ ተፈጽመውበታል። አስክሬን ተዘግዝቆ ተሰቅሏል። የሻሸመኔውን ያስታውሳል። እናት በልጇ አስክሬን ላይ እንድትቀመጥ ተደርጋለች። የደንብ ዶሎውን ልብ ይሏል። ዜጎች በጅምላ ተጨፍጭፈዋል። የባህር ዳሩን፣ የደብረ ዘይቱን፣ የወልድያ፣ የአምቦን ያስታውሷል። የወያኔ አረመኔያዊ ጭፍጨፋ የቱንም ያህል ቢመር፣ የቱንም ያህል መስዋዕትነት ቢጠይቅ ትግሉን ሊያቆመው አይችልም። የመምቻ ጊዜውን ለማራዘም ፋታ ማግኘት የሚያስችለውን የተለመደ ሴራውን መተብተብ ግን አላቆመም። የህዝቡን ትግሉን ለማምከን ከሀገር ውስጥ ምንደኞችና ከባድ ኃይላት ጋር ተክቶ እየሰራ መሆኑ በግልጽ እየታየ ነው። የለውጥ ኃይል ተብለው በወያኔና በአሜሪካ የተፈበረኩልን መሆኑን ዛሬ አከራካሪና አጨቃጫቂ ቢሆንም ነገ ከነገ ወዲያ ሴራው መጋለጡ የማይቀር እውነት ነው። የለውጥ ኃይል ተብየውም ተጣፋጭና ማራኪ ቃላት ያለፈ ተጨባጭ የተግባር ለውጥ ማምጣት አልቻለም። የጾታ ስብጥርና የሰላም ኮሚሽን የተባሉ የወረቀት ላይ ስራዎች ስለተደቀደቁ የሚገኝ ለውጥ አይኖርም። በወያኔና ጀሌዎቹ የሚዋቀሩ ግለሰቦችም ሆኑ ተቋማት ወያኔያዊ ተልእኮ ፈጻሚዎች መሆናቸው መጠርጠር ተገቢ ነው። መታገልም ተገቢ ነው። የሰላም ኮሚሽን የሚባለውን ተቋም ላብነት ማንሳት ይቻላል። ቀድሞም የነበረ በሰባት ነጋ የሚመራ ነበር። የዛሬውም የሰላም ኮሚሽን ወይም ሚኒስቴር መስሪያ ቤት የሚመራው በወያኔ ደቀ መዝሙሮች ነው። እኛ እስከሚገባን ድረስ ወያኔያዊ የሰላም መስሪያ ቤት ለወያኔ አገዛዝ ሰላምን ወይም ለአገዛዙ ሰላማዊ ሁኔታን መፍጠር እንጂ ለኢትዮጵያ ሕዝብ ዘላቂ ሰላምን ለመፍጠር ይሰራል ብሎ መጠበቅ ስህተት ነው። የጾታ ስብጥሩም ቢሆን በጾታ ብዛት የሀገርና የሕዝብ ችግሮች ይፈታሉ ማለት አይቻልም። ሁሉም የወያኔ ውልዶች፣ በወያኔ የተጠመቁ፣ የወያኔ ሕገ መንግስትና አብዮታዊ ዲሞክራሲን አምላኪዎች ናቸው። ወያኔያዊና የባዕድ ኃይላት ጥቅም አስጠባቂዎች እንጂ ስለ ኢትዮጵያ ሕዝብ የቆሙ እንዳልሆኑ ነገ ከነገ ወዲያ በግልጽ የምንመለከተው ጉዳይ እንደሚሆን በግሌ አልጠራጠርም። መፍትሄው ተባብሮ ትግሉን መቀጠል ብቻ ነው። ከወያኔዎች ጉልቻ መለዋወጥ የኢትዮጵያ ሕዝብ ጥያቄ ምላሽ ይገኛል ብሎ መዘናጋት አያስፈልግም። መሐመድ አሊ ከደሴ።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ ፕሮግራም አዘጋጆችና የፕሮግራሙ አድማጮች በሙሉ የከበረ ሰላምታዬን አቀርብላችኋለሁ። በጥቅምት 18 2011 ዓመተ ምህረት በደሴ፣ በደብረ ብርሃን፣ በባህር ዳር፣ በጎንደርና ሌሎችም አካባቢዎች የህዝብ ተቃውሞ ተካሂዷል። ታሪካዊ ቅርሶቻችን ትኩረት ይሰጣቸው የማንነት ጥያቄዎች አስቸኳይ ምላሽ ይሰጣቸው የሚሉ ህዝባዊ ተቃውሞዎች ተካሂደዋል። ዛሬ በሁሉም የኢትዮጵያ አካባቢዎች የተነሱና እየተደረጉ ያሉ ተቃውሞዎች የዲሞክራሲ፣ የፍትህ፣ የእኩልነትና የማንነት ጥያቄዎች ናቸው። የ27 ዓመታት መራራ የወያኔ ጭቆና የወለደው ተቃውሞ ነው። የወያኔ ከፋፋይነትና ዘረኝነት የፈጠረው የነጻነት ፍልሚያ ነው። የ27 ዓመት የወያኔ ጸረ ኢትዮጵያና ጸረ ህዝብ የሆነ ዓላማውና ተግባሩን በመቃወም በስፋት ለተደረገ የህዝብ ጥያቄ ምላሽ ላለመስጠት ለውጡን አድበስቶ ወያኔን ለመጠገንና ለማስቀጠል የሚደረገውን መፍጨርጨር ለመቃወም የተደረገ ተቃውሞ ነው። የህዝብ ጥያቄ አቅጣጫውን እንዲስት የሚካሄዱ ሙከራዎችን ወደ ትክክለኛ አቅጣጫው እንዲመለሱ ህዝብ ትግሉን በጽናት መቀጠል እንዳለበት የሚያመላክቱ ምሳሌዎች ናቸው። ኢትዮጵያን ከጥፋት ህዝቧን ከብተና መታደግ የሚቻለው የወያኔን ስርዓት ከስሩ መንግለን ለመጣል በህብረት ስንታገል ብቻ መሆኑን አፍታሪ ተግባር ነው። የአዲሶቹ ሹሞች እኛ እናሻግራለን ቅዠት ለዳግም ትግል መነሳት ግዴታችን ነው። የኢትዮጵያ ህዝብ ከወያኔ ጋር ያለው ቅራኔ ወያኔ በኢትዮጵያና ህዝቧ ላይ እየፈጸመ ያለው አስተቃቂ ጭፍጨፋና አይን ያጣ ዘርፊያ በድርድር ሊፈታ የሚችል አይደለም። ከወያኔ ጉያ የተፈለፈሉ የወያኔ ልጆች ከ40 ዓመታት በላይ የጎነጎኑትን ጸረ ሀገርና ጸረ ህዝብ ተግባራት ያመጣቸውን ውጤቶች በመጠጋገን ሊፈቱት ይችላሉ ብሎ ማሰብ መጃጃል ነው። ትልቅ የፖለቲካ ስህተትም ነው። ሀገር አፍራሾችና ከፋፋዮች በአዲሶቹ ሹሞች ብቻ ተሰጥቷቸዋል። የወያኔ ተግባርና ዓላማ ከአዲሶቹ ሹሞች ጋር በመመሳጠር ላይ መሆናቸው በተግባር እየታየ ያለ እውነታ ነው። ከላይ በጠቀስኳቸው ከተሞች የተቃውሞ ሰልፎች ሲካሄዱ በመቀሌም ሰላማዊ ሰልፍ እንደነበር ተመልክተናል። የዚህ የመቀሌው ሰልፍ ዓላማ ለኔ የሰውነት ቆዳይ እስኪጨማከር አሳፍሮኛል። የሰልፉን ዓላማ የኢትዮጵያ ህዝብ እንደተመለከተው የትግራይ ተማሪዎች ወደ ሌላ ዩኒቨርሲቲዎች እንዳይመደቡ የተመደቡትም ካሉ ወደ ክልላቸው እንዲመለሱ የሚጠይቅ ነበር። በመጀመሪያ ደረጃ ይህንን ለማድረግ ሰላማዊ ሰልፍ የሚያስወጣ አልነበረም። ምክንያቱም የፈተናዎች ድርጅት ኃላፊው አራያ ገብረ እግዚአብሔር ነው። እሱም ይህንኑ እንደሰራው በተግባር ከ2011 ዓመተ ምህረት ምደባ የተረዳ ነው። በርካታ ማስረጃዎች እንዳሉን መረዳት ተገቢ ነው። ወያኔ የሚሸርበውን ሴራ ሁሉ የኢትዮጵያ ህዝብ አያውቅም ከሚል ድምዳሜ መድረስ ትልቅ ስህተት ነው። የትግራይ ወጣቶች ሊረዱት የሚገባ ጉዳይም አለ። ለዚህ ሁሉ ምስቅልቅል ሁኔታ ሀገራችን የደረሰችው የትግራይ ህዝብ ወኪል ነኝ በሚለው ወያኔ ምክንያት መሆኑን መረዳት አለባቸው። ዛሬ በሀገሪቱ ስርዓት ፈርሶ ስርዓት አልበኝነትን ያነገሰው ወያኔ ነው። በህዝብ ውስጥ ዘርን መሰረት ያደረገ ጥላቻን እየረጨ ያለው ወያኔ ነው። በተለያዩ የሀገሪቱ አካባቢዎች የሚደረጉ የእርስ በርስ እልቂቶች አድራጊውም ፈጻሚውም ወያኔ ነው። በተለያዩ የሀገሪቱ አካባቢዎች እየተፈጸመ ላለው ጭፍጨፋ፣ ዝርፊያና ስርዓት አልበኝነት መስፈን ዋነኛ ተዋናይም ሆነ አስፈጻሚው ወያኔ ነው። የትግራይ ወጣቶች ጥያቄ ዛሬ መሆን ያለበት ለጥቃት እንጋለጣለን ሳይሆን ለዚህ አስከፊ ሁኔታ የዳረገን ወያኔ ከስራው ይታቀብ ወይም ከስልጣን ይወገድ መሆን ነበረበት። የትግራይ ወጣቶች በጥርጣሬ አይን እንዲታዩ ያደረጋቸው ወያኔ መሆኑን ለመረዳት ጠቢብ መሆን የሚጠይቅ አይደለም። ያለፈውን ብንተው ዛሬ በራያ፣ በወልቃይት፣ ሁመራና አፋር ወዘተ አካባቢዎች እየወሰዳቸው ያለው እብሪተኛ ተግባራትን መመልከት ይጠቅማል። ኢትዮጵያን እየጎዳ ህዝቧን እየከፋፈለ ያለው ወያኔ ለትግራይም ሆነ ለሌላው የኢትዮጵያ ህዝብ ጠላት እንጂ ወዳጅ አለመሆኑን መረዳት ይገባል። የትግራይ ወጣቶች ከሌላው ኢትዮጵያውያን ጋር በመተባበር ሀገራችንን ትግል መቀናቀል አለባቸው የሚል እምነት አለኝ። ብቻኛ መፍትሄያችንም ይኸው ብቻ ነው። ኢትዮጵያ በጥቂት የወያኔ ገዢዎች መወረስ የለባትም፣ ህዝቧም መስተቀየት የለበትም ሲሉ ደብዳቤያቸውን ያደረሱን ሰዋሰው ተተማ ከአዲስ አበባ ናቸው።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የኢሃፓ ሬዲዮ ኮሎኔል አብይ አህመድ ፍራንክፈርት ጀርመን መጥቶ ሊናገር የሞከረው ነጥብ ሁሉ የኢህዴን አንዱ መስራች ከሆነውና አፍቀሮ ወያኔ ሲወዘውዘው ከቆየው ካያሬድ ጥበቡ መጽሐፍ ተብዬ ተቀዳው ነው አገኘውት። ህልም አለኝ ብሎ ማርቲን ሉተር ኪንግን ሊቀዳ የሞከረው ፈገጋ አሰኝቶኛል። ያሬድ መጽሐፍ ሙሉ ትችትን የሚሻና በሐሰት የተሞላ በመሆኑ በቂ ማጋለጫ ፈላጊ መሆኑ እንዳለ ሆኖ አብይ ከዚህ መጽሐፍ ብዙ ቀርቶ በጀርመን ሲሳሳት ተደምጧል። እንደ ያሬድ የውሸት ክስና አቀራረብ የዚያ ትውልዱ ተቃዋሚ ድርጅቶች ባላስፈላጊ ግፍጫ ገብተው መሪዎቹ ግን በሩቅ በአውሮፓና አሜሪካ ሆነው ሌሎቹን ተዋጉ ብለው አስገደሉ ብሏል። ያሬድ ከፈረጠጠ በኋላ ለአመታት ድርጅቶች በተለይም ኢሃፓ ሲታገሉ ቆይተው የሚጠቅሳቸው መሪዎችም ጠመንጃን ገበው ሲዋግደቁ መቆየታቸውን ወገን ሁሉ ያውቃል። የኢሃፓ መሪዎች እንደ ያሬድ ወደ ወያኔ አልፈረጠጡም። የህዝብን ሰንደቅ ዓላማን ገበው ሲታገሉ በከተማም በገጠርም አለቁ እንጂ። አብይ የያሬድን ውሸት ተውሶ ራሱን አቀለለ። መለስ ዜናዊ ስልጣን ሲይዝ ያስተጋባ የነበረው ውሸት የትጥቅ ትግል ጊዜ አልፎበታል ነበር። አትታገሉ ብረት አታንሱብን ለማለት ኮሎኔሉም በፍራንክፈርት በ21ኛው ክፍለ ዘመን ትጥቅ ትግል ጊዜ አልፎበታል ይለን ሞክሯል። በአመጽና በብረት መብትን ማስጠበቅ የግድ ነው። አሁንም አማራውን ትጥቅ አልባ ለማድረግ እርምጃዎች እየተወሰዱ ነው። ግን ጠላን ከማስፋፋትና ከመርዳት የግል ስልጣንን ከማረጋገጥ ሌላ አብይ ምንም ፕሮግራምና ራዕይ የላቸውም። ሌላ በጣም ይገረመኝ ካለ አያሌ ጸረ ህዝቦች ሬሳ እንዳየጠም ባንሳ በእናብይና ወያኔ ዙሪያ መሰለፋቸው ነው። በዚያው ቢቆዩ ሮጣው ባይመለሱብን ደስ ባለን። እናንተም ሁሌ እንደምትሉት ትግላችን ተፋፍሞ ይቀጥል ሲሉ ሳባ ገረመው ከቨርጂኒያ አሜሪካ ደብዳቤያቸውን አጠናቀዋል።
ይድረስ ለኢትዮጵያ ህዝብ፣ ይድረስ ለኢሃፓ ሰማዕታት እናቶች አባቶች፣ ልጆች የልጅ ልጆች እህቶች ወንድሞች፣ ይድረስ ለኢሃፓ አባላትና ተካፊዎች፣ ይድረስ ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የኢሃፓ የሳተላይት ራዲዮ አዘጋጆች፣ አቅራቢዎች፣ ተሳታፊዎች፣ እድምተኞች፣ በመጨረሻም ይድረስ ለኢሃፓ ከፍተኛ አመራር ኮሚቴ አባላት፣ ቀደም ህዝባዊ ትግል ሀተብሎ ሲጀመር መብቶች ይከበሩ፣ መሬት ላራሹ፣ ህዝባዊ መንግስት ይቋቋም ወዘተ የሚሉ እንደነበሩ ማስታወስ ማለት የኢትዮጵያ ህዝብ ትግል መነሻውን በጥሞና ለመገንዘብ ይጠቅማል። ኢሃፓ ከመስረታው ዋዜማ አንስቶ የኢትዮጵያ ገበሬዎች ከገባርነት፣ ከጭሰኝነት፣ ከሞፈር ዘመት ገበሬነት ተገላግለው የመሬታቸው ባለቤቶች እንዲሆኑ ከንጉሱ ዘመን አንስቶ መሬት ለአራሹ ሊሰጠው ይገባል፣ በላቡ ያስተማረው ይታገልለታል የሚለው መፈክር እያሰማ ለፈላጭ ቆራጭ ዘውዳዊ አገዛዝ መገርሰስ የራሱን አስተዋጽኦ ማድረጉ የሚታወስ ቢሆንም መሬት የገዢዎች እንጂ የአርሶ አደሩና የአርብቶ አደሩ ሀብት ሊሆን ባለመቻሉ ዛሬም መሬት ለአራሹ የሚለው መፈክርን ማስተጋባት መቀጠሉ ተገቢ ብቻ ሳይሆን ግዴታም ነው እላለሁ። ከዛሬ 46 ዓመታት በፊት አንስቶ ሲጮህለት እስከዛሬ የዘለቀው የኢትዮጵያ ህዝብ የራሱን የህዝብ መንግስት እንዲመሰርት ህዝባዊ መንግስት ይቋቋም የሚለውን ድምጽ እያስተጋባ ነው። የኢትዮጵያ ህዝብ ጫንቃው ላይ የተጫኑ አምባገነን ገዢዎች ሰብአዊና ዲሞክራሲያዊ መብቶቹን ረግጠው መቃብር ከከተቱት በላይ የሆነ የመተንፈስና የመዘወር ገዢዎችን የማገልገል ህይወት ብቻ እንዲኖራቸው በማድረጋቸው እነዚህን መፍቶቹን ለመከራጀት ወደ ሰማይ አንጋጦ መለመን ሳይሆን መፍቶቹ እንዲከበሩ በመጠየቅ በማመስ በመታገል ነው። ያፓ የመነጨው የተቀደው የተጸነሰው ተመጦ የተወለደው ከጉስቁሉ የኢትዮጵያ ህዝብ ማህፀን ነው። አወቅን የሚለው ኢህአፓን ገልጠው ለማንበብ ድፍረት ያጡ ኢህአፓን የሚፈሩ ወንጀለኞች የኢህአፓን አሸናፊነት ስልጣን ኮርቻ ላይ ፊት ከማለት ጋር በማያያዝ ኢህአፓ ለደል አልበቃም ብለው ሲናገሩ ሲጽፉ ባየው ቁጥር ይረብሸኛል። ግልጽ ሊሆን የሚገባው የኢህአፓ ዓላማ፣ የኢህአፓ ግብ፣ የኢህአፓ ድል አድራጊነት በህዝብ ትከሻ ላይ መጣን አይደለምና እንዲያ የሚጠብቁ አንድም ኢህአፓን አያውቁትም አንድም ኢህአፓን ያጣጣሉ መስሏቸው ይሆናል። ኢህአፓ የጥንፍጩ ዱቄቱን አምጪው በሚለው በአቋራጭ ስልጣን መጨበጥ እየተቻለ በግትር ባህሪው እስካሁን ትግሉን ቀጠለ ብለው የሚከሱ እንዳሉ አውቃለሁ። ኢህአፓ የፖለቲካ ስልጣን ለመጨበጥ ታገላለሁ ሲል ምን ማለቱ ነው ብሎ ጥያቄ ማንሳት አስፈላጊ መሰለኝ። ኢህአፓ እየታገለ ያለው ህዝባዊ ዴሞክራሲያዊ ስርዓት እንዲሰፍንና በኢትዮጵያ ህዝብ የሚመረጥና ሲያጠፋ በስልጣን ሲባልግ በህዝብ የሚሻርና የሚጠየቅ የመንግስት ስርዓት እንዲሰፍን ነው። የዴሞክራሲያዊ ስርዓት መስፈን የኢህአፓ ድል የኢትዮጵያ ህዝብ ድል ማለት ነው። ኢህአፓ ትግል የሚያቆምበት ጊዜ አይኖርም ባይኔ። ዴሞክራሲያዊ ስርዓት መስፈን የህዝባዊ ትግሉ ፍጻሜ ሳይሆን ህዝባዊ ትግሉን አካሄድ በማስተካከል የዴሞክራሲያዊ ስርዓት አስተማማኝ መሰረት ይዞ እንዲጸና ከኢትዮጵያ ህዝብ ጎን ይታገላል። በዚህ ወቅት በሀገራችን የተከሰተው ሁኔታ ኢህአፓ ህዝባዊ ትግሉን አጠናክሮ እንዲቀጥል የሚጠይቅ የሚያስገድድ እንደሆነ እያየሁ ነው። ኢህአፓ ያኔ የቆመለትን የኢትዮጵያ ህዝብን መሰረታዊ ጥቅሞችና መብቶች የኢትዮጵያን ሉዓላዊነትና የነጻነት ክብር ለማስከበር ዛሬም መከጠሩ አንዳንድ መረን ፖለቲከኞች እንደሚሉት ግትር በመሆኑ ሳይሆን ግዴታው ስለሆነ መሆኑ አስረግጬ መናገር እወዳለሁ። የኢትዮጵያ ህዝብ የወያኔ ኢህአዴግን ጠባብ ዘረኛና አረመኔ አገዛዝ ለማደስና ለመጠገን ባለመሆኑ ኢህአፓ ከኢትዮጵያ ህዝብ ነጻነት ውጪ ሌላ የጎንዮሽ አላማ የለውምና የህዝብን ወያኔ ይውደም የሚለው መፈክር ከማስተጋባት ውጪ ሌላ ምንም አማራጭ የለውምና ዘረኛውን አገዛዝ ለማስወገድ ትግሉን መቀጠል የግድ ነውና ኢህአፓ ዛሬም የህዝብን ጩኸት ማስተጋባቱ ከኢህአፓነቱ የሚቀዳ ነው እላለሁ። የስርዓት ለውጥ ማለት ህዝብን ሲገዛ፣ ሲጨቁን፣ ሲመዘብር፣ ሲዘርፍ፣ ሲገድል የነበረው ዘረኛ ስርዓት አንዱን ባንዱ ህዋትን በኦዴድ መተካት እንደ እርያ በጭቃ ውስጥ መዳከር እንጂ ለኢትዮጵያና ህዝቧም አንዳች መርገም እንጂ ሌላ ምንም ሊባል አይችልም እላለሁ። ባርሲ የጡት ሐውልት ካቆሙት የኦዴድ ቁንጮች ዋና ዋናዎቹ ለማና አብይ መሆናቸውን የፍኖተ አድማጮች ሊዘነጉት አይገባም። በቡራዮ 3 ለጃገረዶች ጥቶቻቸው እንደተሰለበው የሚታወቅ ሲሆን እዚያም የጡት ሐውልት ሊቆም ይገባል ቢባል የመጀመሪያዎቹ ተቋሞች እነለማ መሆናቸውን አልጠራጠርም። ሹመኛው ጠቅላይ ሚኒስትር የዋህ እያለ ያስተዋወቀው የወያኔ የውጭ ጉዳይ ሚኒስትር ወርቅነህ የዋህ ሳይሆን አረመኔ ለመሆኑ በ90ዎቹ በተለይ በ1997 እና በ1998 የተካሄዱ የህዝብ ተቃውሞችን ለመምታት በፌዴራል ፖሊስ አዛዥነቱ በርካታ ወጣቶችን ህፃናትን የጨፈጨፈ አረመኔ በመሆኑ ከቢጤዎቹ ጋር ለህዝብ ፍርድ መቅረቡ የማይቀር ነው። በዚህ ወቅት በራያ፣ በአላማጣ፣ በወልቃይት፣ በመተማ፣ በአፋር፣ በአሶሳ፣ በከማሼ፣ በጅግጅጋ፣ በጋምቤላ፣ በጉጂ ወዘተ ህጻናት ወጣቶችና ገበሬዎች እየተገደሉ እየተፈናቀሉ በህዝብ ላይ የመከራ ዶፍ እየወረደ ባለበት ከወያኔ ጋር መተቃቀፍ ማለት የወያኔ ወንጀል ተባባሪ መሆን ነው። አሜሪካ ቡችላዋ ህዋትን በአዲሱ ሶሎግ ቡችላ በኦዴድ መተካት የእርሱን ድብቅ ዓላማ ለማሳካት መሆኑን ኢህአፓ ለህዝብ ማጋለጡና ህዝብ ትግሉን አጠናክሮ እንዲቀጥል ጥሪውን ደጋግሞ ማሰማቱ አስደስቶኛል። በዚህ የኢህአፓ 46 ዓመታት ኢትዮጵያ ህዝብን ሲቃየ ከጎኑ ሆኖ በጽናት ዘረኛውን አረመኔ አገዛዝ ለማስወገድ የትግል ቃል ኪዳኑን አክብሮ የትግል ትጥቁን ሳላላ ህዝባዊ ትግሉን መቀጠሉ ለኢህአፓ ማንነት የማረጋገጫ ማተም ነው እላለሁ። ክብር ሞገስና ውዳሴ ለኢትዮጵያ ሰማዕታት። ትግላችን ክቡር ነውና የኢትዮጵያ ህዝብ ያሸንፋል። ታዬ ቶላ ነኝ ከጎላ ሚካኤል አዲስ አበባ።
ሰፋ ያለ ደብዳቤ የላኩልን ምኒልክ ከቶሮንቶ ናቸው። ሰላም ፍኖቶች፣ ይህችን ደብዳቤ ለአድማጮች እንድታደርሱልኝ በአክብሮት እጠይቃለሁ። ከኢትዮጵያ በስራም ሆነ ለትምህርት ወጥቶ የስራ ወይም የትምህርት ዘመኑን ጨርሶ ወዲያውኑ ወደ ውድ አገሩ መመለስ እንጂ በውጭ አገር ለመኖር ወይም ለመቅረት የሚያስብ ኢትዮጵያዊ ባልነበረበት ወይም በማይታሰብበት ጊዜ ሁሉም ዘመናዊ እውቀትን ቀስሞ ወደ ኢትዮጵያ ተመልሶ የሀገሩ ባህልና ኑሮ ሳይረሳ አገሩን በቅንነት ለማገልገል ይጣጣር ነበር። በአጼ ኃይለ ሥላሴ ዘመን በአስተዳደሩ እየተቀየሙና እየተቃወሙ ጥቂት ሰዎች ስደትን መርጠው ከሀገር ቢወጡም በብዛት መሰደድ የጀመረው በፋሽስቱ የደርግ ዘመን ህይወታቸውን ለማዳን ወደ ጎረቤት አገሮች መሰደድ ወይም ለስራና ለትምህርት ወጥቶ መቅረት፣ ከቀይ ሽብር ያመለጡ ወደ ጎረቤት አገሮች መሰደድ እየተለመደ መጣ። ባጭር ጊዜ ውስጥ በአስር ሺዎች የሚገመቱ ስደተኞች ኑሯቸውን በስደት ማድረግ ጀመሩ። ገንዘብ ያላቸው ወላጆች ልጆቻቸውን ወደ ውጭ አገር ልኮ ማስተማር የዘመኑ ፋሽን ሆኖ መታየት ጀመረ። በዘመነ ወያኔ ደግሞ የሚደርስባቸውን ግፍና መከራ፣ ፍራቻና ተስፋ መቁረጥ፣ ከስራ መፈናቀል፣ እስራት፣ ለተሻለ ኑሮ ፍለጋ የደርግ ወንጀለኞች ከፍርድ ለማምለጥ የህዝብ ሀብት ዘርፈው የኮበለሉ በትምህርትና በስራ ሰበብ እየወጡ በሚሊዮን የሚቆጠሩ ኢትዮጵያውያን በስደት ወደ ጎረቤት አገሮች መካከለኛው ምስራቅ፣ አውሮፓ፣ ሰሜን አሜሪካና አውስትራሊያ መሄድ ጀመሩ። የሄደው ሲቋቋም ቤተሰቡን በማምጣት ቁጥሩ ቀላል የማይባል ህዝብ ቋሚ ኑሮውን በስደት አደረገ። የቻለውና የበረታው ትምህርቱን ተምሮ ባለሙያ ሲሆን በርከት ያለው የሙያ ኮርሶችን በመውሰድ በተለያዩ የሙያ ዘርፎችና አገልግሎት ሰጪ ክፍሎች እየባተለ ኑሮውን ይገፋል። ቤተሰብ ይመሰርታል። አልፎ ተርፎም አገር ቤት ያሉትን ቤተሰቦቹን ዘመዶቹን ይረዳል፣ ይደግፋል። ሌላው አገር ወዳዱ ክፍል ደግሞ በአገር ቤት የሚደረገውን የወያኔን ግፍና መከራ በማጋለጥ በመቃወም ሌት ተቀን ይጮሃል፣ ተቃዋሚዎችን ይደግፋል፣ ኑሮውን ይገፋል። በዚህ መካከል ብዙ አመታት አልፈው በውጭ አገር የተወለዱት ህጻናት ከወላጆቻቸው ባህል፣ ቋንቋና አስተሳሰብ ተለይተው በየሚኖሩበት አገር ባህልና ቋንቋ የውጭ ዜጋ ሆነው አድገዋል። ወላጆቻቸው ጊዜ በማጣት ውጪ ከኖር ምን ያደርግላቸዋል በማለት እሻይሉም ካጥሜ በላይ ነው በሚል አብዛኛው ባህሉንና ቋንቋውን አላስተማራቸውም። ስለሀገሩም ህዝብና ታሪክ ምንም አላሳወቃቸውም። ዛፍ በለጋነቱ እንጂ ካደገ በኋላ የተጣመመውን ለማቅናት እንደማይቻል ሁሉ በውጪ ያለው አዲሱ ትውልድም ስለ ኢትዮጵያ ታሪክና ህዝብ ባህልና አስተሳሰብ ሳይውቅ ስለደገ ዛሬ ላስተምር ቢባል ሊቀበሉትና ትክክለኛ መንገድ ሊገነዘቡት ስለማይችሉ እንደ ተጣመመው ዛፍ ሆነዋል ማለት ይቻላል። የሚኖሩበትን አገር ባህልና ቋንቋ እንጂ የወላጆቻቸውን ባህል፣ ቋንቋና አስተሳሰብ ይንቁታል፣ ያጣጥሉታል፣ ያሳዝናል። ትልቁ ችግር ያለው የአገሩን ባህል ጭራሽ ዘንግቶ የምዕራባውያንን ባህል ተላብሶ ግራ ገብቶት ግራ የተጋባው የተማረ ወጣት እንዲሁም ጎልማሳው እድሜ ላይ የሚገኘው ስደተኛ ጉዳይ ነው። አጓጉል ሆኗል ማለት ይቻላል። ያገሩን ባህል ኋላ ቀርና አሳፋሪ አድርጎ የሚመለከት ወገኑ እንዴት እንደሚኖር የዘነጋ የሰለጠነ መስሎት የውጭውን ባህል ሳይገባው ተቀብሎ ወይ ከዚህ ወይ ከዚያ ሳይሆን ጉራማይሌ ባህል፣ ቋንቋና አስተሳሰብ ይዞ ከሁለቱም ያልሆነው ክፍል ነው። በውጭ ሚዲያ ብቻ የሚነዳ አስተሳሰቡ የተበረዘ ህብረተሰብ በመሆኑ አሁን ደግሞ ወያኔ በምዕራባውያን የባህል ብክለት የወያኔን ትውልድ ሲበርዘውና ሲያጠፋው የሰለጠነና አገሩን ከምዕራባውያን ደረጃ ያደረሳት ይመስል እነሱ ባቋቋሙት ሚዲያ እንደንስሳ የሚነዳው ክፍል ቁጥሩ ከፍ ያለ መምጣቱ አሳሳቢ ሆኗል ማለት ይቻላል። በራሱ ነገሮችን መመርመር የማይፈልግ የአባቶቻችንን ተጋድሎና መስዋዕትነት የናቀ ባህልና አስተሳሰቡ ከሀገሩ ህዝብ ይራቀ ጥቅምና ገንዘብ ወዳድ የሆነ የመጣ ዜጋ ሆኗል። ለዚህ ማስረጃው ካለፉት ጥቂት ወራት ወዲህ በሀገራችን ተነስተ የነበረውን ህዝባዊ ማዕበል ለማቀስቀስና አቅጣጫውን ለማስቀየር በሀገራችን ለውጥ መጣ። እግዚአብሔር ያብይና ለማንቲም ወይም ቡድን ላከልን በሚል ፈልጥ ሚዲያውን በሚያስጨውት መጠን አብሮ የሚጮኸውና የሚያብደው ህዝብ ቁጥር የሚደንቅ ነው። አሁን ህዝብ ለውጥ ፈልጓል። ለውጥ ለማምጣት ታግሏል፣ ተገድሏል፣ ታስሯል፣ ተሰዷል፣ መከራውን አይቷል። በህዝብ ትግል ወያኔ ሲንገዳገድ ትግሉን እኛንን ያመጣ ነው እኛንን እየመራ ነው ያለ ነው ከሚለው የህዝብ ትግል ማጅራት መጪ ክፍል ጀምሮ አለን አለን የሚሉ አሽቃባጮች አድርባዮችና ተላላኪዎች በተጨማሪ ህዝባዊ ትግሉን የሚሄድበትን አቅጣጫ አስቀይሮ የለውጥ ነጋሪት እያስደለቁ የወያኔን አገዛዝ ሳይቀር ጥቂት የወያኔ ቱባ ሰዎችን ከፊት ገለል ከሚዲያው ገለል አድርጎ የተያዘው አካሄድ ከድጡ ወደ ማጡ እንጂ የሥርዓት ለውጥ እንዳልመጣ የተረዳው ክፍል አነስተኛ የሆነበት አንዱ ምክንያት በተቀነባበረ የሚዲያ ዘመቻ ተቃዋሚ መስለው ለወያኔ ሲሰራ የኖረው ሁሉ እንኳን ከተቃዋሚነት ወደ ደጋፊነት አበቃን በማለት ትግሉ እንደተጠናቀቀ በማስመሰልና በእንደመር ፈሊጥ ህዝቡን በማስተሳሳታቸውና በማዋዳበዳቸው የተነሳ መሆኑ ልብ ይባል ይገባዋል። በአሜሪካ በአውሮፓ ሀገሮች እንዲሁም በአረቦች የሚደገፈው ያብይ አህመድ መንግስት እየተባለ የሚጠራው ኢሃዲክ ድራማውን በሚገባ እየተወነው ይገኛል። ዋናው ተዋናይ ያብይ አህመድ ጥሩ ተዋናይ ሆኖ በመተወኑ ከእግዚአብሔር የተላከ በመባል በቃላት ሽንገላ ህዝቡን ለመቆጣጠር ሞክሯል። ለጊዜው የሰራ ቢመስልም አሁን ህዝብ ማንነቱን በተግባሩ እየተገነዘበ በመምጣቱ ጭፍን ድጋፉን ከመስጠት በመቆጠብ ላይ ቢገኝም በብልጣ ብልጥ አነጋገሩ በተቀነባበረ ድራማ የሚያደርጋቸው የትይታ ተግባሮች እንደ ፋሽን ሾው ትዕይንት የሚለብሳቸው ልብሶች ከበፊት አምባገነኖች ተግባር ለየት ያለ ባህሪ በማሳየት ህዝብ ትግሉንና ያገሪቱን አቅጣጫ ለአብይ አህመድ እንዲያስተካክልና እንዲመራ እንዲተው እየተደረገ መገኘቱ እጅግ አደገኛ አካሄድ መሆኑን መገንዘብ አለመቻሉ ያሳዝናል። አብይ አህመድ ወያኔ ያሳደገው የኮተኮተው በአብዛኛው የወያኔ አገዛዝ ውስጥ በሚሊተሪውም ሆነ በስለላ ክፍል ውስጥ ሲሰራ የቆየ ኮሎኔል መሆኑን በመዘንጋት አብይ እያሉ በውጭ ሀገር የራሳቸውን እድል በስልጣን ፍርፋሪም ሆነ የግል ጥቅማቸውን ለማመቻቸት የሚራወጡ ክፍሎች የጥፋት መሳሪያ ከመሆን እንዲታቀቡ አካሄዳቸውን ማስተካከል ይኖርባቸዋል። እስቲ በደንብ እንድናጤነው የሚከተሉትን እንመልከታቸው። ኮሎኔል አብይ አህመድ በወጣትነቱ ኦነግን የተቀላቀለ በ18 ዓመቱ በወያኔ ጦር ውስጥ ወታደር ሆኖ ሲያገለግል የኖረ በሚሊተሪ ውስጥ ያለ በስለላ መዋቅር ውስጥ ለብዙ ዓመታት ያገለገለ በኋላም ኢንሳይ ተባለውን የስለላ መረብ የመሰረተ የህዝብን ስልክ ኢሜይል ኢንተርኔት አገልግሎት በመጥለፍ በወያኔ አገዛዝ ለብዙ ኢትዮጵያውያን ህይወት መጥፋት መታሰር መደብደብ በወህኒ መሰቃየትና ፍዳ ማየት ምክንያት የሆነ የስለላ መረብ ኃላፊ የነበረ መሆኑን በዚያ ወቅት ስራውም ስሙም ሆነ መልኩ በህዝብ ዘንድ የማይታወቅ የወያኔ ስርዓት አገልጋይ መሆኑን መዘንጋት የለበትም። አብይ አህመድ የኦህዴድ አባል ሆኖ የኖረ በጎሳ አስተሳሰብ ያደገና ጠቅላይ ሚኒስትር የተሾመው ወይም የተመረጠው በኢትዮጵያ ህዝብ ሳይሆን በኢሃዴግ መሆኑን ታማኝነቱ አገልጋይነቱ ለኢሃዴግ መሆኑንና የኢሃዴግን ህገ መንግስት ለማስከበር የቆመ መሆኑን ከራሱ አንደበት የሰማንና በተግባርም እያሳየን መሆኑን አብይ አህመድ ራሱም ኢሃዴግ የተዳከመ እንዳይመስላችሁ እንዲያውም ከመቼውም ጊዜ የበለጠ ተጠናክሯል ብሎ እየነገረን ለውጥ መጣ ብለን ለመታደል መፍቀዳችን የጥፋቱ ተባባሪ እንደሚያደርገን ወያኔ ወደቀ ለውጥ መጣ እየተባለ የሐሰት ከበሮ ሲደለቅ ጦሩ የስለላ መረቡ ፍርድ ቤቱ ባጠቃላይ ፍርሃቱ ያልተቀየረ ህገ መንግስት ተብየው ህጋራዊቱ ያልተቀየረ መሆኑን እስረኛ ተፈታ ቢባልም አሁንም በብዙ ሺህ የሚቆጠሩ እስረኞች ያልተፈቱ እንዲያውም በትግራይ ምድር ቤት ውስጥ ያሉ ብዙ ሺህ እስረኞች ጉዳይ ከቶም የማይነሳበት ያልተፈቱበት አብይ አህመድ ጠቅላይ ሚኒስትር ከሆነ በኋላ በተለያዩ የአገሪቱ ክፍሎች የሚገኙ ኢትዮጵያውያን በዘራቸው ምክንያት የሚገደሉበት የሚቆስሉበትና የሚሰቃዩበት ሁኔታ እየጨመረ በመምጣቱ በጅጅጋ በሐረር ድሬዳዋ አዋሳ ሞያሌ ጉራፈርዳ ጅማ ቡራዩ ቦለጋ ቦሎ ራያና ቆቦ ወልቃይ ጠገዴ በጸለምት ወዘተ ህፃን ወጣት ሽማግሌ ሳይድ የሚያልፉበት በዘራቸው ምክንያት ከሚኖሩበት አካባቢ ክልላቸው አይደለም እየተባሉ ከሶማሌ ከደቡብ ከቤኒሻንጉል ከኦሮሚያ ከአማራው በሚሊዮን የሚቆጠሩ ኢትዮጵያውያን ተፈናቅለው ቆም ስቃያቸው ነው ያሉ። በውስጥ መፈናቀል ከዓለም ያንደኝነቱን ስፍራ ሀገራችን ማያዟን መገንዘብ እንዴት እንዳካተን እጅጉን ያሳዝናል። የትግሬ መሪዎች በኦዴድ መሪዎች መተካታቸውን ለውጥ ካልነው 27 ዓመት ሲገድሉ ሲገደሉ ሲታሰሩ ሲሰቃዩ ሲሰደዱ በኖሩት ወገኖቻችን መቀለድና ኢትዮጵያ እንድትጠፋ መፍቀድ እንጂ ሌላ ምንም ሊባል አይቻልም። ሌላው መዘንጋት የሌለበት ኢትዮጵያ በጎሳ ተከፋፍላ ህዝቡ እንዲተላለቅ ሉዓላዊነቷ ተነዶ ትናንሽ አገሮች እንዲመሰረቱ ለብዙ አመታት ሲደግፉ የኖሩት የውጭ ባዕዳን ተልእኮ ተጠናክሮ መቀጠሉ እነ ሻዕቢያን ወያኔን ኦነግን ኦብነግን ወዘተ የደገፉና ለዚህ ያበቁ አሜሪካ አውሮፓና አረቦች የሚያፈሱት ገንዘብ ዛሬ ለደረስንበት ደረጃ ዋና ሚና የተጫወተ መሆኑን አሁንም ወያኔ በህዝብ ትግል ተመትቶ ሲንገዳገድ የሚድንበትን መንገድ ቀይሰው አብይን ያሰለጠኑና ዛሬም ድጋፋቸውን የሚሰጡ መሆኑን መዘንጋት የለበትም። አብይን እግዚአብሔር አላከው ኢሃዴግ መርጦት በአሜሪካ አውሮፓና አረቦች እየተደገፈ መልኩን እና ስሙን ቀየር አድርጎ የጥፋት ተልእኮውን እየፈጸመ የሚገኝ ወንጀለኛ ነው። በቃላትና በሽንገላ አንደለል አንዘናጋ። ጽፍን ድጋፍ እጅግ አደገኛ ነው። እንኳንስ አምባገነን የነበረን ቀርቶ ጤነኛ የተባለ የሰውን ባህሪ ለውጦ አምባገነን እንዲሆን የሚጋፋፋ መሆኑን መገንዘብ ያስፈልጋል። ስለሆነም የኢትዮጵያ ህዝብ ፍላጎትና ጥቅምን ማስቀደም የህዝብን ትግል ውጤት መገንዘብ ያስፈልጋል። አብይ በጄኖሳይድ የሚጠየቅ ወንጀለኛና አምባገነን ቡድን አባል የነበረ ሰው በዚያ ወንጀል እንዳይጠየቅ መከላከሉና መጠንቀቁ የማይቀር ጉዳይ ስለሆነ ያንን በይቅርታ ፍቅር መደመር በሚሉ ባዶ ቃላት አዘናግቶ ሲስተሙን በጥቂት የተገናኙ ለውጦች ለማስቀጠል የሚሰራ መሆኑን መረዳት ያስፈልጋል። ምናልባት ተጸጽቶ መለወጥ ቢፈልግ እንኳን ማድረግ ያለበት እውነተኛ መሳሳቱን መጸጸቱን ወንጀሉን ተናዞ ህዝብን ይቅርታ መጠየቅ ነው። ለዚህም ደግሞ የኢትዮጵያ ህዝብ ሰላምና መረጋጋት ሊፈጥር ዴሞክራሲን ሊያሰፍ እና አምባገነን አገዛዝን ሊቀይር የሚችለው ከሁሉም ክፍል ማለትም ሁሉንም ተቃዋሚ ያካተተ ከህዝብ ከሙያ ማህበራት ከሃይማኖት ክፍሎችና የሀገር ሽማግሌዎች ወጣቶች እንዲሁም የተለያዩ ክፍሎች የተካተቱበት ጊዜያዊ ህዝባዊ መንግስት ሲመሰረት ህዝብ የመከረበትና የተስማማበት ህገ መንግስት ሲጸድቅና ወደ ትክክለኛ አቅጣጫ ስትመራ እንጂ እኔ አውቀልሃለሁ እኔ አሸጋግራለሁ በሚሉ ሽንገላዎች እና ባዶ ቃላት አይደለም። ይህ ነው የኢትዮጵያ ህዝብ ጥያቄና ፍላጎት። ነገር ግን ሆን ተብሎ በተቀነባበረ የተማሩ ወጣቶች ተብለው ባለው አምባገነን አገዛዝ በስደትና በስራስም በውጭ የተላኩ ካድሬዎች ተናብዶ እንደመር የሚለውን መፈክር ማስጨውና ጨፍን ደጋፊ መሆን የሚያስከትለውን አደጋ ሌላው ወገን እንዲገነዘብ ራሱን እንዲጠይቅ እንዲያስብና እንዲመራመር ያስፈልጋል። ከኢትዮጵያ ህዝብ ጎን ቆሞ ለመሰረታዊ ለውጥ መታገል ትክክለኛ አቅጣጫና አካሄድ መሆኑ አማራጭ የሌለው መንገድ ነው። ስለሆነም በውጭ የሚገኙ ኢትዮጵያውያን ለአንድ ሰሞን በህዝብ ሀብት ሆቴል ተቀምጦ አጨብጫቢ መሆን እንደደመር በሚል የማወናበጃ ቃል ፍራቱን ማስቀጠል ይቅር የማይባል ወንጀል መሆኑን ተጠያቂነትም የሚያስከትል መሆኑን ሊገነዘቡት ይገባል እላለሁ። ኢትዮጵያ በቆራጥ ልጆቿ ጸንታ ትኖራለች። ለኢትዮጵያ ህዝብ ምኒልክ ነኝ ከቶሮንቶ ካናዳ። እኛም ለዛሬ ያለንን የደብዳቤዎች አንድ ፕሮግራም በዚሁ እናጠቃላለን። ሳምንት አርብ እስከምንገናኝ ደህና ቆዩን። መልካም ሳምንት። Thank you.
ፈላጊ መንገድ ኑሮ የላሻሽ መኪና ድርብ ፈለቁ ቀርቆኝ ማኖራ በላሌ ዋጋ ነው የምከራከረ የልፋቴን ዋጋ በትክክል ላገኝ የሰው አልፈለግ የማይነብብኝ አንድም ሳንቲም ቢሆን እቆጣጠራለሁ ለማን ይደላውን ከተዋታለሁ መኪና ድርብ ፈለቁ ቀርቆኝ ማኖራ በላሌ ዋጋ ነው የምከራከረ
ወያኔ አንገታችንን በገመራ ስሮ ሲጎትተን እያያያችሁ ዘም ወያኔ ባደባባይ ሲያርድ የህፃናት ጭንቅላት በጥይት ሲያፈርስ እያያያችሁ ዘም ወያኔ መሬታችንን ነጥቆ ሲያፈነቃቅለን እያያያችሁ ዘም ዮያኔ ታናሽ ወንድም አይሂስ ሜዲተራኒያን ባህር በደማችን ሲያቀላያያችሁ እየሰማችሁ ዝም ወያኔ ልጅን በጥይት ገሎ እና ሰሬታው ላይ እንድትቀመስ ያደረ እያያያችሁ እየሰማችሁ ዝም አቤ ታቤ ታቤ ኮያኔ ሳንጃ ግድያም ግርፋት ከሚያፈሰው ደም ከሚያጠፋው ነፍስ የናንተ ዝምታ አይቶ አለማየት ልባችንን ወጋው ሆኖ ለረብረት አው ልባችንን ወጋው ሆኖ ለረብረት እኮ ከወያኔ በልጥኛ የተወዳ ነው በተማሩ ውሾች አድርባይ ልክስክስ በከርስ አደሮች ነው እና ይቅርታ ጠይቁ አዘረ አቀበ አፈረጠም ጣለ አረዳ ሳረደ ቢላ ማቀበለ ተሸማ ምነጠቀ ቅርጫ ተካፈለ እጅና እግሮቹ በንጹህ አመጀም እስከራፉ ድረስ ይከፍላል ፍጥሩን ለወረወረው ነፍስ እና ይቅርታ ጠይቁ ሆነስ ከተገኘም የውያኔ ሽበት ሞርያ ፎጣ መጠይቁ አይቀርም ይጨለማ ግፎ ብርቅን ሲመጣ ይቅርታን ጠይቅ እስከመቼ ድረስ ወያኔ ሲያል ምንም ፈጅ ሆናችሁ ወገንን ሲያረድ ሀገር ሲበታተን ቅርጫ ተካፍላችሁ በተራበው ዜጋ በየእስር ቤቱ በተወረወረ ወገብ ላይ ቆማችሁ እኮ እስከመቼ አስሮና ተጥቶ በሳት ያጋየ ጆሮቹ እየሰማ አይናቹ ያየ እስከ መቼ ድረስ ለፋጅ ወያኔ መጣፊ አምጥቶ ልክ እንደጠበለ እያ ለዚህ ለበሰበሰ ባራቱም ማዘን በቃ የተባለው የፋጅ ስርጥም እንኳን ስለናንተ ለራሱም አይደቅም ይቅርታ ጠይቁ አሁን ተረከ እናንተ እናንተ ባሪያ ሆናችሁ አትቁጡ ይቅርታ ጠይቁ ከህዝብ ጋር ቆሙ አሁን ነው ሰዓት ከፋኑ የጅብ ቆዳ ከፋኑ የጅብ ቆዳ ከሆነ ወያኔ አይነ ላፈር ብሎ ወሸሽ ነው ይሄኔ ፍሩ ከደረቀ ክፍት እንኳን ካጣ ከመርዛም የጅብ ጥላ ወያኔ ከምኑት አረምን አይናውጣ ይሄን ነው እንጂ እድሉን ተጠቅሞ ይቅርታ መጠይቅ ወደ ህዝብ ጋር ፈጥኖ መቀላቀል ከወያኔ ጋር ገሃነም ከመቋሳ አፍሮ ከመቃጠል ያረ ይቅርታ ጠይቁ ይቅርታ ጠይቁ አሁን ነው ሰዓቱ ፈጥናችሁ አምጡ ከወያኔ ጉያ ሳይነጋ አለኝ በጊዜው ቆረ በበደሉ ሰዓቱ ህዝብ ማሪ ነው አውዝ ማሪ ነው ይቅርታ ይቀበላል አይፈጽምም ቅጣት እናም ይቅርታ ጠይቁ በህዝባዩ ማበል የቆማችሁበት ስራችሁ ሳይናድ የምትሰሩለት ወያኔው ስራ ሳይገባ ከጉድጓድ ከቀብሩ አፋፍ ላይ አሁን ላጥበሩ ከዚህ ጎን አብሩ አብራችሁን ሳሉ አሁን ነው ግዳጅ ካምራችሁ መፋቅ ወያኔን ማስወገድ ይቅርታ ብላችሁ ከዚህ ጎን መቆም ከዚህ መዛመድ አንድ ሜትር ተኩል ክብ ሳይሆን ወገመን አሁን በጨለማው ከዚህ ወግናችሁ የናረበኔ በቃ ካላራችሁ በደማችን ጠጥቶ ሲወገድ ጨለማ ከተንኮታኮተ ጊዜው ካለፈማ ቀዛ ቀልዱን ተውት ይቅርታ ብትሉ ማን ነው የሚሰማ ይቅርታ ጠይቁ አሁን ይቅርታ እንጠይቅ ይልቅስ ጨለማ ሳይጠፋ ሳይነጋ ለሊቱ ይቅርታ ጠይቁ አሁን ነው ሰዓቱ እየታገልን ሞተን ሞተንም እየታገልን የሳፎ ወያኔን ካፈር ጋር ቀላቅለን ጮራው ሲፈነጥቅ ቀብሮ ሲጠናቀቅ ያኔ አረ ያሳፍራ ያኔማ አይቻልም ማሪን ብሎ ማልቀስ ይቅርታ መጠየቅ ጮራው ሲፈነጥቅ ቀብሮ ሲጠናቀቅ እናም ይቅርታ ጠይቁ አዎ ይቅርታ እንጠይቅ ይቅርታ ጠይቁ እስከ መቼ ድረስ ለፋሽ ወያኔ ማጣታ ምትሆኑት ልክ እንደጠመሪ ይቅርታ እንጠይቅ አሁን ይቅርታ ጠይቁ